که سلولت پروگرامه چن اهون ای جمرال የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 14ን አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለሚያ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 14 በመከተልም ትንሳኤን እኛ ልጆች በተቃራኒ ጾታ ዙሪያ የነበራቸውን ግንኙነት ጠየቁት። ሴቶቹ ሴትም አይመስሉን እነሱም ወንዳን መስላቸው አንድ ቤት አንድ ክፍል አንድ አልጋ ላይ ወይም አንድ ፍራሽ ላይ መተኛት ብርቅ አይደለም። አንድ ወንድ አንድ ሴት ብቻ ሆነን እንኳ ምንም አይፈጠር። የተሳሳቱ ካሉ ሰምቼ ስለማላውቅ እንዲህ ሆኗል ልልህ አልችልም። በዚህ በኩል መሲን እንደ ምሳሌ መጥቀስ ይቻል ይሆናል። መሲ የወታደር ልጅ ናት። አዲስ አበባ የመጣችው አባቷ ከአስመራ ተቀይረው እንደሆነ ስለ እሷ ያስታወሰችኝን የእኛ ልጅ በቅርቡ ነግራኛለች። አባቷ መኮንን ሲሆኑ መከላከያ ሚኒስቴር ውስጥ ነበር የሚሰሩት። አባልነቷ እኛው መዋቅር ውስጥ ነበር። የነመሲ ቤት በጣም ይመቻል። የወታደር ቤት ስለነበር ቀበሌዎች አያተኩሩበትም። በዚህ ላይ መኝታ ቤቷ ከዋናው ቤት ፈንጠር ብሎ የተሰራ የሰርቪስ ቤት ነው። ረጅም ስብሰባ ካለ ወይም የሚበተን ወረቀት ሲኖር ዝግጅት የሚደረገው እነመቲ ቤት ነው። ምድረ ያባ እየተንጠባጠበ አይን ሳይስብ እየሾለከ እየገባ እሷ ቤት ይከትማል። ኮሎኔል አባቶ እንዳይነቁ ኮቴያቸውን ሳያሰሙ ነው የሚገቡት። ጧትም እንዲሁ ወይ በሌሊት ይወጣሉ። መቆየት ያለባቸው ልጆችም ካሉ በሩን ትቆልፍባቸውና ረፈት ሲል መጣስ ከፍትላቸው ሹልክ ብለው ይወጣሉ። መሲ ጉደኛ ልጅ ነች። እንጀራ ከቤት ሰርቃ እራት ታበላቸዋለች። መስረቅ የሚያስቸግራት ወጥ ስለሆነ ሚጥሚጣ ከውሃ ጋር ታመጣላቸዋለች። አንድ ጊዜ ለልጆች የምታበላው ተጨማሪ ወጥ ስታጣ እናቷን ራሴ ተደፋብኝ ትላቸዋለች። ላንቺ ወጥ የሚሰራ የለም ከፈለሽ ሰርተሽ ቢ ይሏታል። ያልጠበቀችው ሲሳይ ስለወረደላት አንድ ጎላ ሙሉ ሽሮ ሰርታ መጣች። ቢሉት ቢሉት አላልቃላቸው። ጧት ሽንት ቤት ደፍተው ሄዱ። ከቤተሰብ መስረቅ ለያፋ ልጆች አዲስ አይደለም። አንድ ጊዜ ድርጅቱ በገንዘብ እጥረት ምች መጥቶት ገንዘብ የሚገኝበትን መላ ፈልጉ ሲባል ምድሬ ሀፓ የወላጆቻቸውን ወርቅ ሳይቀር እየሰረቁ ሰጥተዋል። ከእነዚህ መሃል መሲ አንዷ እንደነበረች ቆይቶ ሰምቻለሁ። ከመሲ ጋር ሁለት ወይም ሶስት ወንዶች አብረዋት ሊያድሩ ይችላሉ። ወይም ደግሞ ከመሸ እቤት መግባት የማይችል ልጅ ካለ ቀበሌዎችን በመፍራት ወይም በጊዜው ግቢው የሚዘጋበት ቀሪዎቹ ሲሄዱ እሱ ከመሲ ጋር ፍራሽ መሬት አውርደው አብረው ያድራሉ። መኝታዋ ጠበብ ያለ የሽቦ አልጋ ስለነበር ሁለት ሰው ከተኛበት አይመችም። ስለዚህ ነው ፍራሽ የሚያወርዱት። ላይና ታች ሆነው መተኛት ይችሉ ነበር። የኔም አጋጣሚ ከዚህ ስለማይለይ ተጨማሪ የምነግር ነገር የለም። እንዲያው ምንም አትሳሳቱ። አይ እንግዲህ ነገርኩህ። በእንደዚህ አይነት ተልእኮ እሱን የምታስብበት አእምሮም ጊዜም የለህም። የምታውቃቸው ይሃባዎች ካሉ ጠይቃቸው። ተሳስታችኋል ወይ ካልካቸው ይስቁብሃል። መሲ የት ትሆን? ይሄን እኮ ለባሏ ይሄን ሁሉ ታሪክ ነግረዋለች። መቼም ያንተ አይነት ይሃባ ያልሆነ ከሆነ ይሄን የልብ ወለድ ድርሰትሽን እዚያው ለራስሽ አርጊው ነው የሚላት። ሲያስቀኝ ቆይቶ ውይይታችንን ጨረስ። በሌላ ርዕስ እንደምንወያይ ተነጋግረን ያን ቀን ተለያየን። በቀጠሯችን መሰረት ስንገናኝ ቀድሞ ከነገረኝ ጋር የሚያያዝ ነገር ካለ በማለት በፈለገው ጉዳይ ላይ ከዚህም ከዚያም እያለ እንዲያወራ ይጠየቅኩት። በዚህ መሰረት በሁለት ሰዎች ዙሪያ አስገራሚ ታሪክ አወጋኝ። ሻምበል ባሻ። አንድ ቀን ምሽት ወሎ ሰፈር ቀጠሮ ስለነበረኝ የለመድኩትን የውስጥ ለውስጥ መንገድ ይዤ ከቤቴ ወጣሁ። 500 ሜትር ያህል እንደሄድኩ ቀበቶ የስር የወሸኩት በርካታ የዴሞክራሲያ ጋዜጣ ተዛነፈብኝ። አካባቢው ጨለም ያለ የሰፈር መንገድ ስለነበር ቆም ብዬ ማስተካከል ነበረብኝ። ወዲህ ወዲያ ሳልገላመጥ የተወሰነውን ወረቀት ከወዲህ ስራ ወጥቼ ሳስተካከል ጥቂት ጋዜጦች ወደቁብኝ። ጎንበስ ብዬ ወረቀቶቹን በማንሳት ላይ እያለሁ ከፊት ለፊቴ ኃይለኛ የፓውዛ ብርሃን በራብኝ። በቅጽበት የተበተነውን ወረቀት አነሳሁና ወደ ጎን ተፈናጥሬ የመብራቱን አቅጣጫ ተመለከትኩ። መብራቱ ከአንድ የቆመ የወታደር ጂፕ መኪና የተለቀቀ ነበር። መኪናው ውስጥ የአንድ ሰው ጥላ ይታያል። በድንጋጤ ልቤ ትርክክ አለ። ወደ ኋላ ተመልሼ ለመሮጥ አልሞከርኩም፣ አላሰብኩምም። እጄ ላይ የነበረውን ወረቀት እንኳ ሆዴ ውስጥ አልወሸኩም። ሁሉንም ነገር የማደርገው በደመ ነፍስ ነበር። ወረቀቱን እንዲያዝ ወደ መኪናው አቅጣጫ መንገዴን ቀጠልኩ። መኪናው መሃል መንገድ ላይ ስለነበርና በመሃላችን የነበረው ርቀት ትንሽ በመሆኑ ጠጋ ብዬ ከማለፍ ውጭ ሌላ አማራጭ አልነበረኝም። የመኪናው የበር አቅጣጫ ስደርስ ቀስ ብዬ ዞር አልኩ። ያንተ ያለህ አልኩ ለራሴ። ሰውየው ሻምበል ባሻ ነበር። በዚያ ቀንና ሰዓት መኪናው ውስጥ የተቀመጠው ለስራ ሳይሆን ቤቱ እዛው ስለነበር ምናልባት ከቤተሰቡ አንዱ ዕቃ እንዲያቀብለው እየጠበቀ ሳይሆን አይቀርም። ምን ታውቀዋለህ? በደንብ አድርጌ። ባሻ ደርግ ጽሕፈት ቤት ውስጥ ተመድቦ የሚሰራና አዲስ አበባን ከጸረ አብዮተኞች በዋነኝነት ከኢህአፓ ለመጠበቅ ከተመደቡት የፓትሮል ተዘዋዋሪ የጥበቃ ቡድን አባላት አንዱ ነበር። እነዚህ የጥበቃ ኃይሎች ግን መትረየስ ጅብ መኪና ላይ ጭነው በከተማዋ የሚንቀሳቀሱ እጅግ አደገኞችና በጣም የሚፈሩ ነበሩ። ባሻን የአካባቢው ሰው በደንብ የሚያውቀውና የሚፈራው ነው። በአንድ አካባቢ ስለምንኖር በአይን ያውቀኛል። እኔማ ከሚያውቀኝ በላይ ያውቀዋለሁ። ሰላምታ ግን የለንም። ከዚያ ቀደም ብሎ የባሻ ስምና የጂፑ ታርጋ ቁጥር የአደገኛ ሰዎች ስም ዝርዝር ውስጥ ተካቶ ከበላይ አካል ተልኮልናል። በዚያ መሰረት በአካባቢው የሚገኙ አባላት ይህንኑ እንዲያውቁና በሱ እይታ ውስጥ እንዳይገቡ መረጃውን ወደ ታች ያስተላለፍኩት እኔው ነበርኩ። ባሻ ተቀምጦበት በነበረው ጋቢና ደርሼ እሱ መሆኔን ሳረጋግጥ ድንጋጤ ጨመረ። እርምጃዬን ግን ቀጥያለሁ። ደመነፍሴ ሩጥ አላለኝም። በጀመርኩት ያረማመድ ፍጥነት ጉዞዬን ቀጥዬ አንድ መታጠፊያ ላይ ስደርስ ዓይኔን ጨፍኜ ቆም አልኩ። የጥይት ሩምታ በጀርባዬ ላይ ይርከፈከፋል ብዬ ስገምት ምንም አልተፈጠረ። ዓይኔን ገለጥኩና ዞር ብዬ ወደ ኋላ አየሁ። ምንም ነገር የለም፣ ባዶ ጨለማ ብቻ። የመኪናው የኋላ መብራት ይበራል። እኔ ላይ አብርቶት የነበረው የፊት የፓውዛ ብርሃን ግን ጠፍቷል። ይህ ሁሉ ሲሆን አንድ ደቂቃ እንኳ የሞላ አይመስለኝም። የሆነውን ሁሉ ማመን አቃተኝ። ከዚያ ጉዞዬን ቀጠልኩ፣ ግን አልሮጥኩም። እንዲያውም ፍጥነቴን የቀነስኩ ይመስለኛል። ድንጋጤው ወደ ኋላ ሳይጎትተኝ አልቀረም። ይህ ስሜት ሳይለቀኝ ዋናው መንገድ ቦሌ ማተሚያ ቤት ፊት ለፊት ደረስኩ። ጋዜጦቹ እጄ ላይ ናቸው። በቀይ ቀለም የተጻፈው ዴሞክራሲያ የሚለው ርዕስ በጉልህ ይታያል። በርግጥ ደንዝዤ ነበር። ቶሎ ብዬ ያውም መንገደኞች እያዩኝ የሹራቤን ጠርዝ ከፍ አድርጌ ሆዴ ውስጥ ወሸኩት። ወሎ ሰፈር ከተቃጠርኩት ልጅ ጋር ተገናኘን። ፊቴን አይቶ ምን ሆነሃል አለኝ። በእውነትም በጣም መደንገጤን ያወቅኩት ያን ጊዜ ነበር። ስለ ሁኔታው ስነግረው ከእኔ በላይ ክው ብሎ ቀረ። ወደ ቤቴ ተመልሼ እንዳልገባ ከምክር በላይ አስጠነቀቀኝ። ጋዜጦቹን ሰጥቼውና ምክሩን እንደምቀበል ነግሬው ተለያየን። በመጣውበት መመለስ ስለሌለብኝ በኦሊምፒያ በኩል አድርጌ ወደ ሰፈሬ ተመለስኩ። ጓደኛዬ የመከረኝን ምክር ችላ ብዬ ምንም ሳላመነታ ወደ ቤቴ ገባሁ። ብዙ ብርጭቆ ውሃ ጠጥቼ ተኛሁ። በቅጽበት ድብን ያለ እንቅልፍ ወሰደኝ። ጠዋት ስነሳ የተጫነኝ ሁሉ ለቆኛል። ፍርሃቴና ድንጋጤም እልም ብሎ ጠፍቶ ብቻዬን መሳቅ ጀመርሁ። እራት ስላልበላሁ እርቦኛል። በጠዋት መውጣት ስለነበረብኝ ቁርስ እስኪዘጋጅ መጠበቅ አልቻልኩም። እንጀራ በቢጥቢጣ በልቼ የወጣሁ ይመስለኛል። ሁኔታውን መጀመሪያ ላገኘሁት ልጅ ነገርኩት። ብዙም ስላልገረመው ንድድ አልኩ። ስለ ሻምበል ባሻ አደገኛነትና እሱን በተመለከተም ከበላይ አካል ስሙ እንደ ተላለፈልን ደጋግሜ አስታወስኩት። በጣም ተዝናንቶ ሊሆን የሚችለው ሁለት ነገር ነው አለኝ። አንደኛ ደርግ ውስጥ ሰርጎ የገባ የኛ ሰው ነው፣ አለበለዚያ ያስከው ወረቀት ለትምህርት ቤት የሚያገለግል የተባዛ ወረቀት መስሎት ይሆናል አለኝ። የኛ ሰው ሊሆን ይችላል ያለኝን የመጀመሪያውን ምክንያት ተቀበልኩት። ሁለተኛውን ግን ቢሆን እንደማይችል ገለጽኩለት። ሁኔታውን በዝርዝር ብነግረውም ነገሩን በጣም ስላቃለለብኝ እንደተናደድኩ ተለያየን። ጉዳዩም በዚያው ተቋጨ። ከዚያ በኋላ አልተገናኛችሁም? በተደጋጋሚ ተገናኝተናል። የሶስት ቀን ግንኙነታችንን ግን አረሳውም። መጀመሪያ ላይ አይን ላይን የተያየነው ከጥቂት ሳምንት በኋላ ነበር። ሰፈር ውስጥ ጅፕ መኪናውን እያከነፈ ወደ ቤቱ ሲገባ ነበር። ከፊት ለፊቴ ሲመጣ መንገድ ለቀኩለትና ወደ ጥግ እንደመቆም አልኩ። ዞር ብሎ ግን በጣም ትክ ብሎ እያየኝ በጨረፍታ ቀና ብያየሁት። አይኑ ያስፈራል፣ እንደ ተኮሳተረ አለፈኝ። ሌላም ጊዜ በተመሳሳይ ጋንዲ ሆስፒታል አካባቢ ጅፕ መኪና ላይ የተለመደውን ድግን መትረየሷ ጭኖ አገኘሁት። እኔ የምሄደው ከመኪናው ፊት ለፊት ባለው አቅጣጫ ነበር። አይን ላይን ተገጣጠም። ሰላም ልለው ፈልጌ ነበር። ፊቱን እንደ ቀድሞ ስላኮሳተረብኝ ዝም ብዬው አለፍኩ። ካለፍኩት በኋላ ከመኪናው የኋላ መስታወት እንደሚያይኝ ጥርጥር አልነበረኝም። እኔ ግን አንዴም አልዞርኩ ባሻን። ከዚያም በኋላ ለአንዴና ለመጨረሻ ጊዜ ያየሁት ደርግ ጽሕፈት ቤት በታሰርኩበት ወቅት ነበር። ሌላ ቀን እነግርሃለሁ። የምትጨምርልኝ ካለ አንድ አጋጣሚ ንገረኝ። የኛ የውስጥ አርበኞች ከነበሩት መካከል ብርሃኑ አንደኛው ነው። ከዚህ በፊት ነግሬያለሁ። ጠይምና መካከለኛ ቁመት ያለው በሙያው አናጺ ሲሆን ከወጣትነት ዘለድ ያለ እድሜ ነበረው። የድርጅታችን የሴል አባል ያደረጉት የኛው ልጆች ናቸው። በኋላ እንደሰማሁት ቀበሌዎች የቤት ኪራይ አልከፈልክም ብለው ቤቱን ልቀቅ ይሉታል። ሲጨንቀው ለወጣት ማህበር ልጆች አማከራቸው። ለወጣት ማህበሩ መቋቋም አስተዋጽኦ አድርጎ ስለነበር ቀበሌ ድረስ ሄደው አብዮቱ የመጣው ለጭቆኖች ነው፣ እንዴት ኪራይ መክፈል ስላልቻለ ታባርሩታላችሁ? ቤተሰቡንስ የት ይውሰድ? በማለት ተከራክረው እንዳይባረር ረድተውታል። ለማንኛውም ይህ ሰው ፍጹም ቆራጥና ልበ ሙሉ የነበረ ሲሆን ከፍተኛ የሆነ የፖለቲካ ዝንባሌም ነበረው። ከኔ ጋር የተዋወቅ ነው በአንድ ቀበሌ የምንኖር ስለነበር ነው። በዋነኝነት የቀረብነው ግን በመንግስት መዋቅር በተለይም በቀበሌ አስተዳደር ውስጥ ኢሕአፓ ሰርጎ እንዲገባ ከበላይ ማሳሰቢያ ከተሰጠ በኋላ ነበር። በትምህርት የገፋ ባይሆንም የምንሰጠውን ጋዜጦችና ሌሎች ጽሑፎች በሚገርም ሁኔታና ፍጥነት አንብቦና ተረድቶ ይመጣ ነበር። እንዳሰብነው የቀበሌ ምርጫ ሲደረግ ተሳካልን። እሱ በቀበሌ አብዮት ጥበቃ ሲመረጥ፣ ሌላ አባላችንን ደግሞ ምክትል ሊቀመንበር አድርገን አስመረጥነው። ከዚያ በኋላ ብርሃኑ በቀበሌ ውስጥ የነበረውን ኃላፊነት በመጠቀም በርካታ አገልግሎቶች ለድርጅታችን አበርክቷል። ወረቀቶች፣ ስቴንስሎችና ሌላም መቃ ከቀበሌው በማውጣት ለድርጅቱ ለግሷል። የቀበሌውን ሚስጥር ይነገረን ነበር። ለድርጅቱ ከተመለመለ በኋላ የነበረው ኃላፊነት ፖሊስ ተጠጫ ነበር። አንደኛው በቀበሌ ውስጥ የሴል መሰረታዊ ድርጅት አባል ሲሆን ሌላው ደግሞ በውስጥ አርበኝነት ከኔ ጋር መገናኘት ነበር። ወደ 1969 ዓመተ ምህረት መጨረሻ አካባቢ ብርሃኑ እኔን መሸሽ ጀመረ። በሱም መካይነት ድርጅታችን ያገኘ የነበረውን እርዳታ ለመስጠት ማመንታት ፍላጎት አለማሳየት በመጨረሻም ፍጹም እንደማይችል ፊት ለፊት ይነግረኝ ጀመር። በመጀመሪያው ብዙም አላሳሰበኝም ምክንያቱም ከአቅሙ በላይ የሆነ ችግር አጋጥሞት ይሆናል ብዬ ነበር። ቀኖችና ሳምንታት እያለፉ ሲሄዱና እኔን በግልጽ መሸሽ ሲጀምር ግን በጣም ተጠራጠርኩ። በመጨረሻ ሁኔታውን ለበላይ አሳወቅኩ። ከሱም እናገኘው የቀበሌ ሚስጥር ስለማይኖር ከሌላ ቀበሌ አማራጭ እንዲፈልግ ሐሳብ አቀረብኩ። ይበንዲ እንዳለ መንገድ ላይ ፊት ለፊት ስንገናኝ ካንገቱ ጎንበስ በማለት ሰላምታ ከመስጠት ውጭ በእጁ ሊጨብጠኝ አለመፈለጉን በተደጋጋሚ ያረጋገጥኩ። ቁርጤን ለማወቅ ከሚሰራበት ሴል በመደበኛው መዋቅራችን አማካይነት ስለ ሁኔታው አስጠየቅኩ። በመደበኛ ስብሰባ ላይ እንደማይገኝ አባላትንም ለማግኘት እንደማይፈልግ መረጃ ደረሰኝ። ሁኔታው ቢያሳስበኝም በግሌ ቅንጣትም ያህል አልፈራሁትም። ያው ውስጡን የምታውቀውን ሰው ትንቀው የለ እዚያ ይመስለኛል። አሁን ሳስበው አጉል ድፍረት ነበር። በተለይ በሜዴይ ሰላማዊ ሰልፍ ላይ አባላቶቻችን ካለቁ በኋላና እዚህ ግባ የማይባል እርዳታ ሳልሰጣት ከአጠገቤ ከተያዘችው ከአይና ለሞዲህ ፍርሃትን ብዙም አልፈራውም ነበር። በማንኛውም ሰዓት ብሞት እንኳ ግድ አልነበረኝም። ምን ሆኖ ነው ግን? መክዳቱ ነው። ምን እንደሆነ ማንም አያውቅም። ክህደት ቢሆን ኖሮ ማድረግ የነበረበት ሳይነቃበት አርፍጦ እኛንም ማስለቀም ነበር። እኔም ይመስለኝ ወይ ካንጃዎች ጋር ተቀላቅሏል አለበለዚያ ደግሞ ከኛ ጋር መስራት አደገኛ ነው ብሎ አስቧል። ለማንኛውም የአባ ሆኖ መቀጠል አልፈለገም። ከብርሃኑ ጋር የነበረኝን ግንኙነት ካቋረጥኩ በኋላ የታዘብኩት ቢኖር ከመቼውም ጊዜ በበለጠ በጥበቃ ስራ ላይ በተደጋጋሚ መሰማራቱ ነበር። ጨለምለም ሲል ከሁለትና ሶስት አብዮት ጥበቃዎች ጋር በመሆን ፊቱን በጭንብል ሸፍኖ በዋናው የቦሌ መንገድና በተለይም ቀበሌ 06 18 እና 27 የውስጥ ለውስጥ መንገዶች ላይ በተደጋጋሚ ይታያል። ቀድሞ አብዮት ጠባቂዎችን ከመመደብና ቀበሌ ጽሕፈት ቤት አካባቢ ከመሆን ውጭ ብዙም ስራ ያልነበረው ሰው በድንገት በሁሉም የጥበቃ እንቅስቃሴዎች ውስጥ ንቁ ተሳታፊ መሆኑን ደረስንበት። ሁኔታው እየከረረ ሲመጣ ለሁሉም መዋቅር አድራሻውና ስሙ ተላለፈ። በተለይ እሱ በሚኖርበት ቀበሌ ላሉ አባላት ከፍተኛ ጥንቃቄ እንዲያደርጉ መልእክት እንዲደርሳቸው ተደረገ። የበታች አካላት አብረውት የሚሰሩት የገመቱት ሆን ብሎ የደርግ ደጋፊ መስሎ ለመስታየት የሚያደርገው መስሏቸዋል። ለድርጅታችን ሚስጥር ማቀበል ማቆሙን እኛ ስለምናውቅ አባላት እንዳይዘናጉ ተነገራቸው። በኋላ ላይ ከአባላት አንዱ ኢሃፓን የከዳ መስሎ እንዲገናኘው ተዘይዶም ነበር። እስከማውቀው ድረስ ግን ተግባራዊ አልሆነም። እኔ ከታሰርኩ በኋላ ይህ እቅድ ይሳካ አይሳካ አላውቅም። ለምን ማስጠንቀቂያ አልተሰጠውም? ምን አደረገ ተብሎ ማስጠንቀቂያ ይሰጠዋል? ልጆች ማሳሰር አልጀመረ? እገላለሁ እያለ አልፎከረ? ከእኛ ጋር አልሰራም ስላለ ብቻ ማስጠንቀቂያ አይሰጥም? የሚገርመው ብርሃኑ በራሱ ፍላጎት ከእኛ መለየቱ መልሶ ራሱን የበለጠ ያስፈራው ይመስለኛል። የራሴን ተሞክሮ ልንገርህ። ቀንም ሆነ ማታ ጭምብል አርጎም ይሁን አይሁን ታጅቦ ሆነ ሳይታጀብ ካገኘውት ጀንቲቴዎስ ከትቼ ባንገቴ ሰላምታ ሰጠቸው ሳልደናበርና ሳልፈራ ባጠገቡ አልፋለሁ። ምናልባት ሽጉጥ የሚይዝ ሳይመስለው አይቀርም። ፊት ለፊት አይኔን ከማየት ይልቅ አጠቃላይ እንቅስቃሴንና እጅጄን የሚያይ ነበር የሚመስለኝ። ከኔ ይልቅ ራሱ ይፈራኝ እንደነበር አስባለሁ። ፍርሃት ይለው ነው እንጂ እንደ ማንኛውም 99 ከመቶ በላይ እንደሚሆኑት የድርጅታችን አባላት ለራሴ መከላከያ መሳሪያ ኖሮኝ አያውቅም፣ ሊኖረኝም አይችልም። እንኳን መሳሪያ ሊኖረኝ የመሳሪያ አይነት በቅጡ መለየት አልችልም። ነሐሴ ውስጥ 1969 ዓመተ ምህረት ይመስለኛል። ከቤቴ ምሽት ላይ መውጣት ነበረብኝ። በወገቤ ፊትና ኋላ በርካታ የድርጅቱን ወረቀቶች አጭቄያለሁ። የማልፈው በራሱ መኖሪያ ቤት ፊት ለፊት ነበር። ከሁለት አብዮት ጠባቂዎች ጋር ከቤቱ ራቅ ብሎ መታጠፊያ ላይ ቆሞ አገኘሁት። ፍጥነቴን ቀነስ አድርጌ ስጠጋቸው ወደ ጎን ገለል አሉልኝ። ብሬ የተለመደውን አይኑን ብቻ የሚያሳይ ጭምብል አድርጓል። ሌሎቹ መሳሪያቸውን እንደያዙ ፊታቸውን በሻርፕ ሸፍነዋል። ደህና መሻችሁ አልኩና አለፍኳቸው። ትንሽ ከሄድኩ በኋላ ዞር ስል ቆመው ይመለከቱኛል። ያመነቱ መሰለኝ። ከዛሬም እንደ መሰለኝ ነው። ጉዞዬን ቀጠልኩ። ጉዳይን ከጨረስኩ በኋላ ወደ ቤቴ የተመለስኩት በሄድኩበት ሳይሆን በተቃራኒው የባምቢስ አቅጣጫ ነበር። ከዚያ ጊዜ በኋላ በምሽት አግኝቶኝ አያውቅም። ብዙም ሳይቆይ እኔም ታሰርኩ። እስር ቤትም ሆነ ተፈትቼ እንደሰማሁት እኔን ለመግደል ፈልጎ ነበር አሉ። አድፍጦ ይጠብቀኝ በነበረው ቦታ ሁሉ ሊያገኘኝ ባለመቻሉ አመለጠኝ ይል እንደነበር በወሬ ደረጃ ሰምቻለሁ። ይህ እውነት ከሆነ ደግሞ እግዚአብሔር ጠብቆኝ ነው። ምናልባት በአጋጣሚ ቤቴ በርካታ አቅጣጫዎች ስለነበሩት በገባሁበት አለመውጣቴና በወጣሁበት አለመግባቴ ሳንካ ሳይፈጥርበት አይቀርም። አንተን መግደል ለምን አስፈለገው? የኔ መኖር ሁል ጊዜ ስጋት ውስጥ ይከተዋል። በተለይ ኃላፊነቱን ተጠቅሞ ለኔ የሰጣቸው የቀበሌ ምስጢሮች፣ ደብዳቤዎች፣ በወጣት ማህበሩ ጽህፈት ቤት የደበቅናቸው የእኛን ልጆች ማወቁ በመንግስት አይን ከፍተኛ ወንጀልና ክህደት ነው፣ ምህረትም አያሰጠውም። ከዚህ አንጻር እኔን በተለመደው ነጻ እርምጃ ከነ ምስጢሬ መግደል ነበር የሚያዋጣው። ያው አምላኬ ቀኝ አይደለም ብሎ እኔን ቀድሞ በማሰር ከሞት ጠለለኝ። ሰው ያስባል እግዚአብሔር ይፈጽማል ይሏል። ይህ ነው። እሱንም ደርግ ጉዱን አውቆበት ሳይገለው ቀረ። ለነገሩ በእኔ በኩል በተለይ በእስር ላይ እያለሁ እሱን ለመጉዳት ብዬ ያንን ምስጢር አላወጣሁበትም። ወይ ታሪክ! አሁን በሕይወት አለ እያልከኝ ነው? ብርሃኑ በዚያ ክፉ ዘመን የአንደኛው የደርግ አጋር ድርጅት አባል ሆነ አሉ። ቀጥሎም የቀይ ሽብር ተዋናይ ሀብታም የሚላቸው ሰዎች ቤት እየገባ ሳይቀር እያስፈራራ እየበላ እየጠጣ ገንዘብም ይወስድ እንደነበር ይነገራል። የቀይ ሽብር ጥፋት ረገብ እንዳለ ደርግ ብርሃኑን እስር ቤት ይከተዋል። ያው የደርግ ጸባይ የታወቀ ነው። ምናልባት በደርግና በአጋር ፓርቲዎች መካከል በነበረው ሽኩቻ ሊሆን ይችላል። እርግጠኛ አይደለሁም። በኋላም ይፈታል። ኢህአዴግ አዲስ አበባ ሲገባ የሰው ደም ስላለበት ብርሃኑ ይፈለጋል። ግን ጠፋ። እስካሁን እሱን የበላ ጅብ አልጮህም አለ። በቀይ ሽብር ተዋናይነት ሰው በመግደል ተመስክሮበት በአካል ባይገኝም 20 ዓመት እንደተፈረደበት ሰማሁ። ቢታሰር ኖሮ ይሄኔ ተፈቶ ነበር። የት ይሆን ያለው? ያ የቀድሞ ወዳጄ ልበለው ጠላቴ። በነገራችን ላይ ብዙ የጠፉ የቀይ ሽብር ሰዎች አሉ እንዴ? መዓት ያልታሰሩ አሉ። አሁን ደክሞኛል። አስለፈለፍከኝ እኮ። ለዛሬው ይብቃል። ምዕራፍ 11 የስላሴዎች እርግማን። ለኢሃፓ መፍረስ ትልቅ አስተዋጽኦ አድርጓል ስለሚባለው የኢሃፓ የውስጥ ክፍፍል ማወቅ ፈልጋለሁ። በዚህ መሰረት ስላንጃዎች ጉዳይ የሚያውቀውን በወቅቱም ሆነ በኋላ የተሰማውን ስሜት ጭምር ምን እንደሆነ ጠየቅኩት። ስላንጃዎች ጉዳይ ከማውራቱ በፊት ኢትዮጵያችን የነበረችበትን ሁኔታ ልንገርህ አለና እንዲህ አጫወተኝ። በተለይ በ1969 ዓመተ ምህረት የመጨረሻ ወራት ለሀገራችንም ለድርጅታችንም ሆነ ለተቀናቃኞቻችን ከፍተኛ የውጥረት ወራት ነበሩ። እኛ በውስጣችን አንጃ ተነስቶ ታምሰናል። እዚህም እዚያም መዋቅራችን ይበጣጠሳል፣ ወዲያው ይቀጠላል፣ እንደገና ይበጠሳል፣ እንደገና ይቀጠላል። ብቁ ለሚባል ሰው ተደራራፊ ኃላፊነት ይሰጣል። አንዱ ሲተካ ሌላው ይያዛል ወይም ይሞታል። በየቀኑ አባላቶቻችን ተጋልጠው ወይ ይጠፋሉ ወይ ይያዛሉ፣ ያለዚያም ይገደላሉ። በድንገት የሚያዙ አባላትን ለመተካት በቀላሉ የሚቻል አልነበረም። የድርጅቱ አሰራር ምስጢራዊ ስለነበር አባላት ሲያዙ ወይም ሲሞቱ ከታች ወይም ከላይ የሚገናኙትን ሰው በፍጥነት ለማወቅ በቀላሉ የሚቻል አልነበረም። እናም የመዋቅር መበጣጠስና ግንኙነት መቆራረጥ የወራት ሳይሆን የቀናት ክስተት ነበር። የመይዴ እልቂት እልህ ውስጥ የከተተን አባላት ለድል ሳይሆን ለመሞት ይጓጓን እስከሚመስል ድረስ ከጀብደኝነት ባልተናነሰ ጽናት ትግላችንን ቀጥለናል። ለመሞት ጥድፊያ ላይ ነን፣ እረፍት የለንም። አሁን ሳስበው ምን ስንሰራ እንውል እንደነበር ይገርመኛል። በግሌ በአንድ ቀን እስከ 7 ቀጠሮዎች ድረስ የነበሩኝ ጊዜዎች ነበሩ። ደህንነቱና የከተማ ታጣቂ ቡድኖች እኛን ለማጥፋት እንቅልፍ አጥተዋል። የአዲስ አበባ አውራ ጎዳናዎች በታጠቁ ፖሊሶችና ጅብ ላይ ሆነው በሚንቀሳቀሱ የጦር ሰራዊት አባላት ተወራለች። ደህንነቶች በየጥጋ ጥጉ ይርመሰመሳሉ። እኛም በየኬክ ቤቱና ሻይ ቤቱ እንርመሰመሳለን። ጠዋት ከቤት ወጥቶ በሰላም መመለስ የድል ጉዳይ ብቻ ነበር። በአዲስ አበባ የጥይት ድምፅ መስማት የተለመደ ነው። በተለይ ሲመሽ የጥይት ድምፅ ካልተሰማ ምን ነው ዛሬ ችግር አለ እንዴ ያስብል ነበር። በዚሁ ዓመት በተለይ የክረምት መግቢያ ወራት ጀምሮ ደርግ የራሱን ገላ ነቦጫጨቅ ጀምሯል። የመይሶንን አባላት ክህደት ፈጽሞባቸው ዋና ዋናዎቹን አስሯቸዋል። ቀሪዎቹ አምልጠዋል። ጥቂቶቹ አዲስ አበባ ውስጥ ተደብቀዋል ተብለው ይታደናሉ። ሌሎቹ ደግሞ ሕይወታቸውን ለማዳን ወደ ቀሪዎቹ የአጋር ድርጅቶች ለመቀላቀል ሩጫ ላይ ናቸው። ቀናቸውን የሚጠብቁት ሌሎች አጋር ድርጅቶች በመይሶን መባረር ጮቤ ይረግጣሉ። ልክ እንደኛ ፓርቲና እንደ ደርግ አጋር ድርጅቶች አገራችንም በሶማሌ ወረራና በሌሎች ነፍጥ ባነገቡ አገር በቀል አማጽያን ተወጥራ ጭንቀት ውስጥ ገብታለች። ወራሪው ጦር በብዙ ኪሎ ሜትር የአገራችን ድንበር ጥሷል። ስለዚህ በየአቅጣጫው የወታደርና የሚሊሻ ምልመላ ተጧጥፏል። ሰራዊቱና የደርግ ቢሮክራሲ የአገርን ድንበር ለመከላከል ቀን ከሌት ይሰራሉ። ኢትዮጵያ ባሩድ ሽታ ታፍና የጦርነት ድቤ እየመታች ታጓራለች። በእኛ የ1969 ዓመተ ምህረት መጨረሻ ወራት ሁሉም ጭንቅ ላይ ነበር። አገርም መንግስትም ደጋፊም ተቃዋሚም ህዝብም ምድርና ሰማይም። እስቲ የሀፓን ስላመሰው የአንጃዎቻችሁ ጉዳይ ተርክልኝ። የአንጃዎቹን ጉዳይ ከመስማቴ በፊት ምን ሁኔታ ላይ እንደነበርኩ ልንገርህ። አንድ ቀን በድንገት ከወጣት ሊጉ ሥራ በተጨማሪ በእኛው ዞን ውስጥ የፓርቲው የሰብሪጅን ኮሚቴ አባል ሆኜ እንድሠራ ተነገረኝ። ከወጣት ክንፉ ሙሉ በሙሉ እንደወጣል ተፈልገም የፓርቲውን መዋቅር ከሞላ ጎደል የተረካካ ሆኖ ነው ያገኘው። የሥራው ክብደትም እንዲሁ የወጣት ክንፉን ያህል አልነበረም። ያባላት ብዛትም የተወሰነ ስለነበር በእስሬ ከነበሩት የመሰረታዊ ድርጅት ኮሚቴዎች ጋር ለመስራት የሚከብዳል ነበረም። የፓርቲ መዋቅር ከወጣት ክንፉ ጋር ተመሳሳይነት ስለነበረው ሥራውም አላስቸገረኝም። ብዙም ሳይቆይ ከአዲስ አበባ ውጭ ሄጄ መስራት እችል እንደሆን ተጠየቅኩ። ያለማመንታት ጥያቄውን ተቀበልኩ። ቆይ ቆይ፣ በምን መስፈርት ነው የዋናው ፓርቲ አባል የሆንከው? በወጣትነት ውስጥ ቢበዛ ለአንድ ዓመት ከሠራህ የፓርቲው አባል ትሆናለህ የሚል ሕግ እንደነበር ትዝ ይለኛል። ሆኖም በተለያዩ ምክንያቶች ሕጉ አይተገበርም። እንደዚያ ቢሆን ኖሮ ከወራት በፊት መዛወር ነበረብኝ። በርካታ ሥራዎች ያሉት በወጣት ሊግ ውስጥ ስለሆነ የዋናው ፓርቲ አባል መሆን ከቁም ነገር የሚገባ ጉዳይ አልነበረም። በተለይ ጸሐፊዬ አብረው እንድሆን ስለሚፈልግ ወደ ፓርቲው መዛወሬን አልፈለገውም። እንዴት የተነገረኝ ወደ ሰሜን ሸዋ መሰለኝ። በወቅቱ ድርጅታችን የሰሜን ሸዋ መዋቅር የማጠናከር እቅድ ነበረው። ክፍሉ እንደጻፈው በከተማ የሚጋለጡ አባላት እንዲጠለሉበት ካልተቻለም ወደ አሲምባ ለማሻገር አመቺ አካባቢ በመሆኑ ነበር። አካባቢውን ያንጃው የብርሃነ መስቀል ቡድን ቀድሞ ይዞት ስለነበር ይሆናል የቀረውት፣ ወይም ከኔ የተሻለ አባል ተገኝቶ ሊሆን ይችላል። ለማንኛውም በየትኛው ምክንያት እንደሆነ አላውቅም። በዚህ ሁኔታ ላይ እያለሁ ነበር ያንጃውን ታሪክ የሰማሁት። በድርጅታችን በኢሃፓ የተፈጠረው ያንጃ ጉዳይ ሲብላላ የነበረው በበላይ አካል ውስጥ ብቻ ነበር። መሪዎቻችን ጉዳዩን በታችኛው መዋቅር ለነበር ነው ለመግለጽ የምጥ ያህል ሲያስጨንቃቸው ቆይቷል። ያንጃዎች መፈጠር ለአባላት በግልጽ የተነገረው ሁኔታው ከቁጥጥር ውጭ ከወጣ በኋላና በድርጅቱ ላይ አደጋ ማድረስ ከጀመሩ በኋላ ነበር። እውነቱ የተነገረን ባንጃዎች እንዳንጠለፍ ሳይሆን ለመንግስት አሳልፈው እንዳይሰጡን ራሳችንን እንድንጠብቅ ነበር። ስለ ጉዳዩ በግልጽ የሰማሁት ከዞን 3ቱ ከመዝገብ ነበር። ሁለት ያፈነገጡ አባላት ስላሉ በተናጠል እንድትይዛቸው እንፈልጋለን አለኝ። ማፈንገጥ ምን ማለት ነው አልኩት። እውነትም አልገባኝም ነበር። በድርጅታችን ውስጥ አንጃ ተፈጥሯል። የአንጃው መሪዎችም ሃናለ እያለ ድርጅቱ የሚጠራቸው የፓርቲው ፖሊስ ቢሮ አባላት ናቸው። እነሱም ከጥቂት ተከታዮቻቸው ጋር ከድርጅቱ ተባረዋል። ሌሎች ሁለት ደግሞ ወደ መንግስት ገብተው በመጠቆም ላይ ናቸው አለኝ። በሕይወቴ ከደነገጥኩባቸው ጥቂት አጋጣሚዎች መካከል ያ ቀን አንዱ ነበር። አንጃ የሚለውን ቃል በጽንሰ ሐሳብ ደረጃ አውቀዋለሁ። በቀድሞዋ ሶቪየት ኅብረት የሌኒን ፓርቲ በቦልሸቪኮችና ሜንሼቪኮች መካከል የተነሳው መከፋፈል የአንጃ ታሪክ እንደነበር ቀደም ብዬ አንብቤያለሁ። በአንድ ወቅትም በዝርዝር ውይይት አድርገንበታል። አንጃነት በኢሃፓ ሁኔታ ምን እንደሚመስል ስዕሉ አልመጣልህ አለኝ። አንጃ ተፈጠረ ከሚለው ይልቅ የተወሰኑት ወደ ደርግ ገብተው በመጠቆም ላይ ናቸው ያለኝ የበለጠ አስደነገጠኝ። ሁለቱ ቁልፍ ሰዎች ሃናለ፣ ብርሃነ መስቀልና ጌታቸው ማሩ ለመንግስት እጅ ባይሰጡም እጅ ሰጡ የተባሉት ግን ከነሱ በጣም በሚያንስ መዋቅር ውስጥ ይሰሩ የነበሩ ናቸው። እንግዲህ የአደጋውን ስፋት ምን ያህል እንደሆነ ልትረዳው ትችላለህ። ራሴን በእነሱ ቦታ አስቀምጫየሁት። በእኔ አቅም እንኳ ድርጅቱን ብከዳ ምን ያህል አደጋ ላስከትል እንደምችል ታየኝና ማሰቡ ራሱ ዘገነነኝ። ያንጃዎችን ጥያቄ ምን እንደነበር አልጠየቅከውም? ጠይቄዋለሁ። ሶስት የማዕዘን ድንጋይ የሆኑ ጥያቄዎች ነበሯቸው። ደርግ ፋሽስት አይደለም? ከደርግ ጋር ግንበር መፍጠር አለብንና የከተማውን ትግል ማቆም አለብን የሚል እንደሆነ ነገረኝ። በእኔ እምነት ደርግ ፋሽስት ነው አይደለም የሚለው ችግር የለውም። አምባገነን በለው የወታደር መንግስት መለኪያው ስራው ነው። በርግጥ ፖሊሲ አወቃቀር ላይ ተጽዕኖ ሊያደርግ ይችላል። የሚገርመው የግንባር ጥያቄው ነው። ግንባር ከተፈጠረ የገጠር ትግልስ ለምን ያስፈልጋል ስለው የተምታታባቸው ናቸው አይነት መልስ ሰጠኝ። ከዚያ በኋላ ከልጁ ጋር ዝርዝር አላወራንም። ያንጃን መፈጠር የነገረኝ የተገለሉ አባላትን በተናጠል እየተገናኘው እንድቆይ ብቻ ስለተፈለገ ነበር። ልዩነቱ እዚያ ደረጃ መድረሱን ለአባላት እንዳልናገር በግድምድሞች ነበር ጠቆም ያደረገኝ። ሁለቱን አባላት ስገናኝ ምን ማድረግ እንዳለብኝ አጥርት ያለ መመሪያ ሰጠኝ። አንድ ላይ እንዳላገኛቸው የድርጅቱን እንቅስቃሴዎች በምንም አይነት ሁኔታ እንዳልነግራቸውና በማገኛቸው ሰዓት ሁሉ ጥንቃቄ እንዳደርግ ነበር። በየትኛው እርከን ይሰሩ እንደነበር አልነገረኝም። እነሱን የማገኝበትን ኮዶች ከሰጠኝ በኋላ ተለያየን። በሌላ ቀን በተመሳሳይ ቦታ ግን በተለያየ ሰዓት ሁለቱንም በተናጠል አገኘዋቸው። ሁለቱም ከኔ በእድሜ የሚበልጡ ነበሩ። የኔን የኮድ ስምም ሆነ የነሱን የኮድ ስም አልተለዋወጥንም። በሳምንት አንዴ ይመስለኛል እያገኘኋቸው ቆየው። ስንገናኝ አብሬያቸው የምቆየው በጣም ለአጭር ጊዜ ነው። ከኔ ይጠብቁ የነበረው ከበላይ አካል የሚሰጣቸውን ውሳኔ ለመስማት ብቻ ነበር። አንድም ውሳኔ አልመጣም። ኋላ ላይ አንዱ በራሱ ጊዜ ከኔ ጋር ግንኙነቱን ሲያቆም፣ ሁለተኛው እኔ በመታሰሬ ምክንያት ተለያየን። በቃ ሌላ የምታውቀው አንጃ የለም። ሌላ ሶስተኛ ሰውም በወጣት ክንፉ በኩል መሰለኝ በተመሳሳይ ሁኔታ እንዳገኘው ተደርጎ ነበር። ጉዳዩን በማላስታውሰው የድርጅቱ ስራ በ1968 ዓ.ም ለአጭር ጊዜ አብረን ሰርተናል። መኮንን ይባላል። እሱም እንደ ሁለቱ በእድሜም ሆነ በብስለት የሚበልጠኝ ነበር። መኮንን ከሁለቱ የሚለየው የሚመስለውን ያለ ፍርሃት መናገሩ ነበር። በተፈጥሮው ረጋ ያለ ሰው ነው። ቀጭንና ጢማም ሲሆን ሁል ጊዜ ኮት ይለብሳል። ዩኒቨርሲቲ ቀመስ እንደሆነ ገምቻለሁ። ሰፊ ጊዜ ይዤ እንዳወራውና እንድንከራከር በተደጋጋሚ ይጠይቀኝ ነበር። ከዚያም በላይ የድርጅቱ እንቅስቃሴ ምን ላይ እንደደረሰ ለማወቅ ከፍተኛ ጥረት ያደርግ ነበር። በዚህ ጉዳይ ግን ከሱ የባስኩ ብልጥ ስለነበርኩ እውነት የሚመስል ግን በጣም የተሳሳተ መረጃ ለማንም እንዳትናገር እያልኩ ነበር የምሰጠው። በተደጋጋሚ በምን ደረጃ እንደምሰራ ጠይቆኛል። እንዲህ አይነት ጥያቄ ደግሞ እንኳን ለሱ ላንጃው ይቅርና ለተዛማች ስራ ለምንተዋወቀው ሰው እንኳ የማይነገር የድርጅታችን ዲሲፕሊን ነው። እሱ ግን የረሳው ይመስላል። ጥያቄው ሲበዛብኝ በቀበሌ ደረጃ የመሰረታዊ ድርጅት ጸሐፊ እንደሆንኩ ነገርኩት። ከት ብሎ ሳቀ። ከ1968 ዓ.ም መጀመሪያ ጀምሮ ኢህአፓ እንደነበርኩ በማስታወስ ያን ሁሉ ጊዜ የቤዚክ አባል ልሆን እንደማልችል በአመክንዮ ወጥሮ ያዘኝ። በጣም እንዲያምነኝ ብዬ ሌላ ውሸት ጨመርኩለት። ደሴ ከተማ ተወልጄ እንዳደግኩና ከዘጠነኛ ክፍል እንዳቋረጥኩ በ44ቱ ታቦት ስም በተደጋጋሚ ገለጽኩለት። ይቅር በሉኝ እናንተ ታቦቶች፣ መሀል ላይ ሳያሳምነው አይቀርም። ከደርግ ጋር ግንባር በመፍጠር በተለይ የከተማውን ትግል ማቆም እንዳለብን ሲያስረዳኝ በስሜት ነበር። ኢህአፓ ከደርግ ጋር እንዴት ግንባር ሊፈጥር እንደሚችል ግን ሊያሳምነኝ አልቻለም። አጋር ድርጅቶቹን በየተራ እያደፈጠ የሚያጠፋ መንግስት አምነን እንዴት ትጥቅ እንደምንፈታ የሚያሳምን መልስ አልነበረውም። ባለውለታዎቹን የመይሶንን ሰዎችና ቁልፍ የደርግ አባላትን በየተራ እየቀነጠሰ ከሚገኝ መንግስት ጋር በምን ስሌት ከኢህአፓ ጋር ግንባር ፈጥሮ ሰላም ሊያመጣ እንደሚችል እንደማይገባኝ እየደጋገምኩ ነገርኩት። ደርግ ፋሽስት አይደለም፣ እንዲያውም ጭራቅ እንዲሆን ገፋፍተነዋል አይነት መከራከሪያና እምነትም ነበረው። ይህ ለእኔ እንኳን ያኔ አሁንም ድረስ በጭራሽ የሚዋጥ አይደለም። ደርግ ከመነሻው ገዳይ እንደነበር፣ ያን ሁሉ ባለስልጣን ያለ ፍርድ እንደገደለ፣ ኢህአፓ አንድም ጥይት ሳይተኩስ ከ1967 ዓ.ም ጀምሮ የገደላቸውን ዘማቾችን የሰራተኛ የመምህራንና የተማሪ ማህበር አባላትን እየተከስኩ ላስረዳው ሞከርኩ። አልገባቢለው በ1968 ዓመተ ምህረት በጋራ የምናውቃቸውን የተገደሉ የድርጅታችንን አባላት ቆጠርኩለት። በ1969 ዓመተ ምህረት መስከረም ደርግ ያፓን ለማጥፋት ያቀደውን በመገናኛ ብዙሃን በይፋ ማወጁን አስታወስኩት። ቢሆንም እያለ ውይይታችንን ወደ ዜሮ በማውረድ አታካች ሲያደርግብኝ ከረመ። ከዛሬ ጀምሮ በዚህ ርዕስ ዙሪያ እንዳታነጋግረኝ ብዬ እስከምናገር ድረስ ትዕግስቴን ተፈታተነው። የልብ ካውያ
ሰቆቃወ ጴጥሮስ። አይ ምን ነው መብርሃን ኢትዮጵያን የጨከንሽባት? ምን ነው ቀኝሽን ረሳሻት? እስከመቼ ድረስ እንዲህ መቀነትሽን ታጠብቂባት? ልቦሻሽን ታዞሪባት? ፈተናዋን ሰቀቀኗን ጣሯን ይበቃል ሳትያት? አላንቺ እኮ ማንም የላት። አውሮፓ እንደው ትናጋዋን በፋሽስታዊ ነቀርሳ ታርሳ ተምሳ በስብሳ ሂትለራዊ እባጭ ጫንቃዋን እንደ ኮረብታ ተጭኗት ቀና ብላ እውነት እንዳታይ አንገቷን ቁልቁል ጠምዝዟት ነፍሷን ድጦ ያስበረከካት ስልጡን ብኩን መጻጉዕናት እና ፈርቼ እንዳልባክን ሲርቀኝ ያህልሽ ውጋጋኔ አንቺ ካጠገቤ አትራቂ በርታ በይኝ መብርሃኔ። ቃል ኪዳኔን እንዳልረሳት እንዳዘነጋት ኢትዮጵያን አሁን ብቻዬን ይፈራው እሽሽግበት ጥግ አጣሁ ምጥናበት ልብ አጣሁ። ማማ ኢትዮጵያን መንፈሴ ተፈትቶ እንዳይከዳት ይሰጋሁ። አዋጅ የምስራች ብዬ የትብት ምግቤን ገድፌ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ካፈሯ አጥንቴን ቀፍፌ ደሜን ከደሟ አጠንፍፌ ከወዟ ወዟን ቀፍፌ በሕፃን እግሬ ድኬባት በሕልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩትና ከጥጃ ከግልገል ጋር ተቃቅፌ በጋው የእረኛ አደባባይ ክረምት እንደወዙ ፍሳሽ በገጠር የደመና አዳሲ በገደል የሸለቆ አዳራሽ ከቆቅና ከሚዳቋ ከጅግራ ጥረን ስትተሻሽ በወንዝ አፋፍ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግት ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማሳቸው ትንሽ ድርቆሽ ለግልገሌ ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ ለግጦሽ ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ ፈረስ ግልቢያ ሲሸመጥጥ ከወፎች ዜማ ሲቀዳ ልቤ በነፋስ ተንሳፎ በዋሽንት ዋይታ ሲከዳ ያቺን ነው ኢትዮጵያ የመላት መብራን ረሳሻት ያቺን የልጅነት ምስራች የሕፃንነት ብስራት የሳቅ የፍንደቃ ዘመን የምኞት የተስፋ ብጻት ያቺን የልጅነት እናት አዛኝቱ እንዴት ብለሽ ጥርቶሽሽን ትነክሽባት ስሜን በስምሽ ሰይሜ ባገልግሎትሽ ሰዋትት ከዜማ ቤት ቅኔ ቤት ከድጓ ቤት መጻሕፍት ካንቺ ተቆራኝታ አድሌ ካንቺ ተቆራኝታ ነፍሴ ከከፈፋ ደጀ ሰላም ከቤተ ልሔም ቅዳሴ አኮ ቀዶ ቀፎ ዳባ ለብሶ ቅኔ ዘርፎ ግስ ገሶ መቅደስ አጥኖ ማህሌት ቆሞ በልብሰ ተክህኖ አጊጦ በብር አክሊል ተሸልሞ መብርሃኔ አንቺ ጽላት ነፍሴ ላይ በሳት ታትሞ የመናኒው የአባ ተድላ ረድ ሆኜ አብሮኝ ታድሞ ሕይወቴ እምነትሽን ጸንሶ ሥጋ ፈቃዴ ተድሶ ለሕንጻሽ መዲና ቆሞ ለክብርሽ ድባብ ምሰሶ ስሜን በስምሽ ሰይሜ ሆነሽኝ የእምነቴ ፋኖስ ለዋዜማሽ ግሸን ማርያም ለክብርሽ ደብረ ሊባኖስ ስሮጥ በወንበሩ አኖርሽኝ ባንበሳው በቅዱስ ማርቆስ ታዲያን ዛሬ ኢትዮጵያ ስትወድቅ ከምትሰጭኝ ለፍርሃት ጦስ ምን ነው በረኝነት እድሜ አይኔን በጓጎጣት የሎስ የጋኔል ጥምብ አንሳ ከንፎ ወርዶ በጭለማ ብርኖስ ባክሽ መብርሃን ይብቃሽ ባክሽ ምስለ ፍቁር ወልዳ ጽናት ስጭኝ እንድካፈል እናቴን ኢትዮጵያን ፍዳ ከነከሳት መርዝ እንድቀምስ ከነደደችበት እቶን የእሷን ሞት እኔ እንድሞታት ገላዋ ገላዬ እንዲሆን አሁን ብቻዬን ነኝ ፈራሁ መጸናበት ልብ አጣሁ ተሸግበት ጥጋጣሁ ሕፃን ሆኜ የእርግብ ጫጩት አንዳንዴ ራብ ሲያዳክማት ችጋሪ ከጎጆዋ ገፍቶ ዛፉ ግርጌ ሲጥላት እናቷ በር አደርሳላት በአክናፏ ሙቀት ታቅፋት እፍ እያለች ግንባራዋ ላይ ሕይወት ስትነፍስባት ወዲያው ነፍስ ትዘራለች ሽር ብር ትር እያለች ባክሽ አንቺም አትራቂብኝ መብርሃን እናቴ ትንፋሽሽን እፍ በይብኝ ጽናትሽን እፍ በይብኝ ወይም ይችን የሞት ጽዋ ጥላዋ ነፍሴን ካፈናት እንዳልጠጣት አሳልፊያት መራራ ክንፏን ገንጥለሽ ቀጠሮ ቃሏን ግደፊያት አለዚያም ጽናትሽን ስጭኝ ልጠጣው ኪዳነ ውሉን የኔ ፈቃድ እምነትሽ ነው ያንቺ ፈቃድ ብቻ ይሆን እንደ ጳውሎስ እንድጸና በፍርሃት እንዳልታሰር በውስጤ ከሚታገለኝ በሥጋ አውሬ እንዳልታወር ለየለቱ ሞት እንዳልሰልፍ የኪዳኔ ቃል እንዳይነጥፍ ቃልሽ በህሊናዬ ዲብ ኃይልሽ በፋሴ ይረፍ ፍርሃት ቢያረብብብኝም አንቺ ካልሽኝ አሰጋም ኩርትም ብዬ የችልበት ይሸሸግበት አይጠፋም የግማደ መስቀሌን ጉጥ እታገስበት አላጣም አለዚያም አብቻ የነኝ ኢትዮጵያም ያላንቺ የላት አንቺ አጽኝኝ እንድጸናላት አስርቂብኝ የእምነት ቀንጃ ለስጋቴ አጣማጅ አቻ በጭንቀቴ መቀነቻ አሁን ብቻዬን ነኝ ፈራው ሸሸግበት ጥግ አጣው ምጽናበት ልብ አጣው 1961 ቀበልና
ፕሮግራማችን በዚሁ ይተካለላል። የነሩ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ።